Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በጋምቤላ በደቡብ ሱዳን ታጣቂዎች በደረሰ ጥቃት በርካታዎች ሞተዋል። ሕፃናት ተጠልፈው ተወስደዋል። ንብረትና ከብት ተዘርፏል። መንግስት የህብረተሰቡን ጸጥታ ለማስጠበቅ ምን ጥረት ይዟል?
በመጀመሪያ ላይ 19 ገብተዋል። ከዛ ከተሎ 15 ገብተዋል። ከዛም እንደገና 10 ገብተዋል። ስለዚህ ቶታል በቁጥራቸው በአሁኑ ሰዓት 44 ደረጃ ላይ ነው አሁን የደረሱ። ከነገ ጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን፣ ግን ስራውን ቀጥለዋል። የተወሰነው ልጆች እንደሚያስረከቡልን ነው አሁን ተስፋ ያለን ማለት ነው።
የጋምቤላ ክልል ፕሬዚዳንት ጋት ሉዋክቱት ማብራሪያ ሰጥተውናል። ዝርዝሩን ይዘናል። በኢትዮጵያ የተከሰተው ድርቅና ባለፈው አንድ ወር ደግሞ በስድስት ክልሎች የደረሰ የጎርፍ ጉዳት ያስከተለው የአየር ጸባይ በሀገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው?
101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል።
ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል። በትላንትናው ዕለት የጀመርነው ዝግጅት ወደ ኦሮሚያ ይወስደናል።
በኦሮሚያ ክልል በወጣቶች የተጀመረውና ለወራት በስፋት የቀጠለው ሰላማዊ ሰልፍ ያስከተለው የሰብአዊና አስተዳደራዊ መዘዝ በትናንትናው ዝግጅት የቃኘነው ነው። በዛሬው ዝግጅት የማህበራዊ የመገናኛ ብዙሃን በኦሮሚያ ተዘግተዋል በሚል የቀረቡ አስተያየቶችን አስመልክቶ የክልሉ መንግስትን ምላሽ ይዘናል።
ማህበራዊ ድረገጾች ያው እኛም እንጠቀማለን። እኛ መጠቀም ከቻልን ለእኛ ብቻ አይሆንም፣ ለሁሉም ይሆናል የሚል ነገር ነው ያለኝ።
የክልሉ መስተዳድር ቃል አቀባይና የካቢኔ አባል አቶ ፈቃዱ ተሰማ ናቸው።
በቅርቡ በኢትዮጵያ መንግስት የመገናኛ ብዙሃን የተሰራጩ የተሳሳቱ ፎቶግራፎችን ተንተርሰን የመገናኛ ብዙሃን አሰራርና ኃላፊነትን አስመልክቶ የባለሙያ አስተያየቶችን ይዘናል።
እንደዚህ አይነት የስፋቱ መረጃዎችን ሲያወጣ ሚዲያው ታማኝነትም ይጠፋል። እንደገና ደግሞ በደንብ አስቦበት ምንጮቹን አረጋግጦ ታማኝ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው።
አቤል አዳሙ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ነው። አብሮን ያመሻል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢራቅ ዋና ከተማ ውስጥ ዛሬ ማክሰኞ በደረሰ ፍንዳታ ቢያንስ 28 ሰዎች ተገደሉ፣ ሌሎች 65 ሰዎች ደግሞ ቆስለዋል። ጥቃቱ የደረሰው ሰሜናዊ ባግዳድ አልሻባ በተባለ ስፍራ ሲሆን ባለስልጣናቱ እንደገለጹት አንዲት አጥፍቶ ጠፊ በአንድ የገበያ ቦታ ጥቃቱን እንዳደረሰችም ተነግረዋል። ደቡባዊ ባግዳድ የሚገኘው የራሺድ አካባቢም በሌላ ፍንዳታ መመታቱ ተሰምቷል። ለሁለቱም ጥቃቶች ኃላፊነት የወሰደ ወገን አልነበረም። ባለፈው ሳምንት ባግዳድ አካባቢ ለደረሰው ወደ 100 ሰዎች ለሞቱበት ጥቃት ግን ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ነውጠኛ ቡድን ኃላፊነት መውሰዱ አይዘነጋም። ለነገ ረቡዕ ያቀድነው የተቃውሞ ሰልፍ እንደተጠበቀ ነው ሲሉ የናይጄሪያ የሰራተኞችና የሲቪል ማህበራት ቡድኖች አስታወቁ። ሰልፉ የነዳጅ ዋጋ ጭማሪን በመቃወም የሚካሄድ እንደሆነም ታውቋል። የናይጄሪያ የሰራተኞች ኮንግረስና የእደ ጥበባት ኮንግረስ በጋራ በሰጡት ማስጠንቀቂያ የነዳጅ ዋጋው ከ145 ናይራ ወደ 75 ሳንቲም በጋሎን ከ86.50 ናይራ ወደ 43 ሳንቲም ካልወረደ የተቃውሞ ሰልፉ ላልተወሰነ ጊዜ እንደሚቀጥልም አስታውቋል። መንግስት የዋጋ ጭማሪውን አስመልክቶ በሰጠው መግለጫ በውጭ ምንዛሪ ሳቢያ የተከሰተውን ቀውስ ለመቀነስ የተደረገ እንደሆነም አመልክቷል። መንግስት በተጨማሪም ከሰራተኞቹ ማህበራት ጋር ለመወያየት ቀጠሮ መያዙንም አስታውቋል። የናይጄሪያ ሰራተኞችና ሲቪል ማህበራት ጥምረት ዋና ጸሐፊ አቦ ዱኑ አርሙ እንደተናገሩት ግን ምንም አይነት ንግግር ከመጀመሩ አስቀድሞ መንግስት የነዳጁን ዋጋ ማስተካከል አለበት ብለዋል። የሊቢያው የአንድነት መንግስት ማስታጠቅ እና ሌላ ውዝግብ ግጭት ይከተላል ተባለ። የማስታጠቁ ዋና ትኩረት ዓላማ ግን እስላማዊ መንግስት ነኝ የሚለው ሽብርተኛ ቡድን ሊቢያ ውስጥ የሚያደርገውን እንቅስቃሴ ለመግታት ብሎም ባለበት ለመገደብ እንደነበር ታውቋል። ይህ ትላንት ሰኞ በምዕራባዊ ኃይሎች ይፋ የሆነውና የተባበሩት መንግስታት የሸመገለውን የሊቢያውን አንድነት መንግስት ለማስታጠቅ የተደረሰው ስምምነት ሌላ አደጋ መደቀኑ ነው የተገለጸው። አፍጋኒስታን ውስጥ የሚካሄደውን ግጭት በሰላማዊ ድርድር ለማብቃት ከልቤ እየጣርኩ ነኝ ትላለች ፓኪስታን። ፓኪስታን እንደምትለው ይህን በማድረግ አገሯ ውስጥ ያለውን የደህንነት ስጋት መቀነስና ከሀገራቸው ወጥተው ለብዙ ዓመታት የቆዩ የአፍጋኒስታን ስደተኞችንና ፍልሰተኞችን ለመመለስ የሚጠቅም ይሆናል። ይህን ዛሬ ማክሰኞ የተናገሩት የብሔራዊ ደህንነት አማካሪው ናስር ጃኑራ ሲሆኑ ይህም በባቡል መንግስትና በታሊባን መካከል የሰላሙ ድርድር የሚጀምርበት ሁኔታ ለመመርመር ከፍተኛ የአፍጋኒስታን፣ የፓኪስታን፣ የቻይናና የአሜሪካ ዲፕሎማቶች እስላማባድ ውስጥ ከመገናኘታቸው አንድ ቀን ቀደም ብሎ መሆኑ ነው። በመጨረሻም የኢራቅ የደህንነት ኃይሎች አልሩታብ ከተማን ለመቆጣጠር እየተቃረቡ መሆናቸውን አስታወቁ። አልሩታባ በእስላማዊ መንግስት ነኝ ባዩ ቡድን ቁጥጥር ስር ያሉ አካባቢዎችን ከዮርዳኖስና ከሶሪያ ድንበር ጋር የምታገናኝ የምዕራብ አንባር ክፍለ ሀገር ከተማ ነች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በጋምቤላ ክልል ከደቡብ ሱዳን ተሻግረው ጥቃት ባደረሱ ታጣቂዎች 208 ሰዎች ከሞቱና 108 ሕፃናት ተይዘው ከተወሰዱ በኋላ መንግሥት የማኅበረሰቡን ደህንነት ለማስጠበቅ ምን አይነት እርምጃዎችን እየወሰደ ነው? በቅርቡ 29 ሕፃናት ከአጋቾቹ መመለሳቸውን የኢትዮጵያ መንግሥት አስቀድሞ አስታውቋል። የቀሩት 79 ሕፃናትስ ጥቃቱን ያደረሱ ታጣቂዎች ለፍርድ ይቀርባሉ? ባልደረባችን እስክንድር ፍሬው የጋምቤላ ክልል ፕሬዚዳንት ጋት ሉዋክቱትን አነጋግሯል።
የክልሉ ሰላም ሁኔታ በተሰራ ስራዎች በጣም ጥሩ ደረጃ ላይ ነው ያለው። እኛ እንደ ክልል መንግስት ከፌዴራል አካል ጋር ብዙ ስራ እየሰራን ቆይተናል። ባለፈው ጊዜ በመያዝያ 7/2008 ዓ.ም ተፈጠረው የነበረው የሞሮሌ ደቡብ ሱዳን ብሔረሰብ ታጣቂዎች ጥቃት ብዙ ህይወት ነው ያለፈበት። የሆነው ግን የህዝቡ ውይይቶች አድርገናል። ይህንን በመሰራታችን ህዝቡን አሁን በተረጋጋ ሁኔታ ላይ ነው ያለ እና ከቤቶችም የተፈናቀሉ የእኛ ማህበረሰቦች እንደገና ወደ ቀያቸው ተመልሰዋል። በተደረገው የመረጋጋትና የማሳመን ስራዎች ጭምር ያ ነው እንደ ወሳኝ ምዕራፍ የወሰድ ነው እንደ ክልል መንግስት ማለት ነው።
እዚህ ላይ አቶ ጋትልዋክ በተረጋጋ ሁኔታ ላይ ነው ያለው። እንግዲህ በህዝቡ ውይይትም ተነስተው ሊሆን ይችላል፣ ግን ከነዛ ጥቃቶች በኋላ በተለያዩ ወገኖች ሲነሱ ከነበሩ ነጥቦች አንዱ የጸጥታ ክፍተት አለ ወይ በክልሉ ማለት ነው። በድንበር አካባቢም ሊሆን ይችላል፣ በከተሞችም በስደተኞች ካምፖች አካባቢም ሊሆን ይችላል። እነዚህ በህዝቡ ተነስተው ነበር። እነዚህ ነጥቦች ተነስተው ከሆነስ ምን አይነት ምላሽ ነው የተሰጠው? ከእናንተም ሊሆን ይችላል።
የጸጥታ ክፍተት አልነበረም። ምክንያቱም ክልሉ በቂ የመከላከያ ኃይል አለ፣ በቂ የፌዴራል ፖሊስ አለ፣ በቂ የክልላችን ልዩ ኃይልና የአካባቢ መደበኛ ፖሊስ፣ የአካባቢ ሚሊሻዎች አሉ። ነገር ግን እነኚህ ሞርሌዎች የራሳቸው ጥናት በድንበራማ የሆኑ ቦታዎች ጨልቆ ስለሚገቡ ነው። ወረዳዎችና ቀበሌዎች ኃይላችን ያለበት ቦታ ስለማይገባና በየጫካ በየወንዞቹ አካባቢ ስለሚዘዋወሩ ነው ወደ ክልላችን እንዲገቡ የቻለው። ስለዚህ ያህል ክፍተት አይደለም ጉዳዩ ማለት ነው። እዛ አካባቢ ሞርሌዎቹ በመንደር ሳይሆን ወዲያውኑ በቀጥታ የሚገቡ ጨልቆ ራሳቸው እንደ ዘራፊዎች ናቸው በየጫካና በየወንዞች አካባቢ የሚዘዋወሩ ማለት ነው።
ነገር ግን አቶ ጋትሏክ የክልሉ ሚሊሻ በክልሉ የነበሩ ኃይሎች ትጥቅ እንዲፈቱ መደረጋቸው በራሱ ክፍተት ፈጥሯል ሲሉ የሚያነሱ ወገኖች አሉ። ለምሳሌ በክልሉ በአኝዋክና በኑዌር ብሔረሰቦች መካከል አልፎ አልፎ የሚከሰተውን ግጭት ለመግታት ሲባል እንደዚህ አይነት እርምጃዎች ቀደም ሲል ተወስደው ነበር። እነዚህ በራሳቸው የፈጠሩት የጸጥታ ክፍተት አለ የሚሉ አሉ። ስለዚህ ይህንን እንዴት ያዩታል እርስዎ?
የአኝዋና የኑዌር ጥር 19/2008 አካባቢ ተከስቷል። ነገር ግን የነበረው የእኛ አካባቢ ሚሊሻ ፖሊስና ልዩ ኃይል ወደ አመለካከት ጋር ወደ አመለካከት ደረጃ ስለገቡ ያኔ የታድሶ ጊዜ ይኖራቸዋል ብለን ነው የወሰድነው። በተለይ ህዝቦች በአንድ አይን የማየት የሀገር አሳሰብ እንዲኖራቸው እና የክልላዊ አሳሰብ እንዲኖራቸው ወደ ታድሶ እንዲገቡ ነው የተደረገው። ስለዚህ ትጥቆቹ የመፍታት ፕሮግራም አይደለም። በተለይ የሚሊሻ አልተፈታም፣ የመደበኛ ፖሊስም አልተፈታም። ባለፈው ጊዜ ልዩ ኃይል ብቻ ነው ወደ ማሰልጠኛ እንዲገቡ ያደረግ ነው። ስለዚህ የራሳቸው መሳሪያ በራሳቸው ግምጃ ቤት ነው።
ስለዚህ ከማሰልጠኛ ሲወጡ ግን መልሰው በነበሩበት ስራ ይቀጥላሉ ማለት ነው።
በነበሩበት አሁን መረቃ ያደረገው እኔ ነኝ። ግንቦት 5/2008 በጦላይ ማሰልጠኛ ተቋም ነው ያስመረኳቸው። ስለዚህ አሁን በጣም አመለካከታቸው ተቀይሯል በጥሩ ሁኔታ። ይህን በጣም ትልቅ ምስጋና ነው እኔ ያቀረብኩኝ ፌዴራል ፖሊስ ኮሚሽን እና ለአገራችን መከላከያ። በተለይ ከድጋፍ አልነበረም እነኚህ ወደ ማሰልጠኛ እንዲገቡና በቂ የሆነ ስልጠና እንዲወሰዱ በጋራ ማድረጋችን እንደ ትልቅ ምዕራፍ ነው። አሁን ኃይላችን ገብቷል፣ ልዩ ኃይል ገብቷል። አሁን ስለዚህ ከእኛ ጋር ነው ያለ አሁን የራሳቸው ትጥቆ የወሰዳቸው አካል የለውም። እኛ ጋር ነው ያለው መሳሪያዎቹ። አጠቃላይ አሁን ኦሪንቴሽን ላይ ናቸው። ዛሬ ነገ ወደ መደበኛ ቦታዎቻቸው ይገባሉ ማለት ነው። የህዝቡን ሰላም የመጠበቅ ስራ ይሰራሉ።
በጃዊ የስደተኞች ካምፕ የደረሰውን ጥቃት ተከትሎ ወይም በሙርሌ ጎሳ ታጣቂዎች የደረሰውን ጥቃት ተከትሎ ተጠያቂ የሚሆኑ ግለሰቦችን ሰዎችን ለህግ ከማቅረብ አንጻር ተጠያቂ ከማድረግ አንጻርም እየተሰሩ ያሉ ስራዎች አሉ። አቶ ጋር
ወደ ህግ ቀርበዋል። በተለይ አሁን አንደኛ በክልሉ ሲፈጠር የነበረው የስደተኞቹ የጃዊ ስደተኞች ጉዳይ በደም ተጠር። ምክንያቱም አራ ነው በዋናነት የሚመለከተው። አራ የፌዴራል ተቋም ነው። እኛምም እንደ ክልል መንግስት ስደተኞች በእኛ አካባቢ ስለሚገኙ በጋራ ሰርተናል። ወደ 54 አካባቢ ተጠርጣሪዎቹ ተይዟል፣ ለህግ አቅርበነዋል።
ለፍርድ የቀረቡት ሰዎች በቀጥታ በጥቃቱ በግድያው የተሳተፉ ናቸው።
በጠርጣሪነት የተያዙና በተገኘው የአካባቢ መረጃ በተለይ ስደተኞች ራሳቸው ነው የታገሉ። ራሳቸው ነው እነኚህ ተጠርጣሪዎች ለህግ እንዲቀረብ ራሳቸው ያደረጉ። ራሱ
በጋምቤላ ከተማ ውስጥ ነው ለፍርድ የሚቀርቡት ወይስ እዚህ አዲስ አበባ ውስጥ ነው? የት ነው?
ጋምቤላ ፍርድ ቤት ይቀርባሉ። አስቸጋሪ ሁኔታ ካለ እሱ ለወደፊቱ የምታይ ጉዳይ ነው። ግን ሰዎቹ ማረሚያ ቤት ናቸው በአሁኑ ሰዓት።
የመጨረሻ ጥያቄ አድርገዋለሁ አቶ ጋትሎዋክ። እንግዲህ ህጻናቱን የማስመለስ ጥረት በሙርሌ ጎሳ ታጣቂዎች ተጠልፈው የተወሰዱ ህጻናትን የማስመለስ ጥረት እንደቀጠለ እንደሆነ ይታወቃል። ከዚህ ቀደም በስልክ ስንነጋገር የናርሶ 44 መድረሱን ገልጸውልኝ ነበር ቁጥራቸው። ሂደቱ ምን ላይ ይገኛል?
በተለይ ቅድሚያ ፌዴራል መንግስታችን ማመስገን አለብን። ምክንያቱም ፌዴራላችን እየወሰደ ያለው ስቴፎች በጣም ቀላል የማይባል እርምጃዎች አይደሉም እና የደቡብ ሱዳን መንግስት በተለይ የቡማ ስቴት ያለው አመራር ተባባሪዎች ናቸው። በተለይ የአካባቢ ተወላጅ የሆኑ አመራሮች ከጁባ ከራሳቸው ክልል ኦርጋናይዝ በሆነ መልኩ ወደ ስራ ስለገቡ ነው እነኚህ ልጆች ሁሉ እንዲመለስ የቻል ነው። ስለዚህ በመጀመሪያ ላይ 19 ገብተዋል። ከዛ ከተለው 15 ገብቷል። ከዛም እንደና 10 ገብቷል። ስለዚህ ቶታል በቁጥራቸው በአሁኑ ሰዓት 44 ደረጃ ላይ ነው አሁን የደረሱ። ከነገ ጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን። ግን ስራውን ቀጥሏል። የተወሰነው ልጆች እንደሚያሰረከቡልን ነው አሁን ተስፋ ያለን ማለት ነው።
አቶ ጋትሎ አክቱት የጋምቤላ ክልል ርዕሰ መስተዳድር፣ በጣም አመሰግናለሁ ስለ ጊዜዎት እና ስለተለመደው ትብብሮት።
አሜን አሜን። ታንክ
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ ዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን።
አስቀድመን በሰማነው የጋምቤላ ክልል ፕሬዚዳንት በሰጡት አስተያየት ዙሪያ አስተያየቶቻችሁን አት ቪኦኤ አማሪክ ላይ አሁን እየተቀበልን እንገኛለን። ሀሳባችሁን ግለጹልን። በነገው ዝግጅት አስቀድመን ያስተዋወቅነው ከዶክተር አክሎግ ቢራራ ጋር ድርቅና ጎርፍ ያስከተለው የምጣኔ ሀብት ኪሳራ ምን እንደሚመስል በነገው ዝግጅት የምናቀርበው ይሆናል።
101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻለም። ኢንዱስትሪ መስፋፋት ይኖርበታል።
በኦሮሚያ ክልል በወጣቶች የተጀመረውና ለወራት በስፋት የቀጠለው ሰላማዊ ሰልፍና ያስከተለው የሰብአዊና የአስተዳደራዊ መዘዝ በትላንትናው ዝግጅት ላይ ቃኝተናል። በዛሬው ዝግጅት የማህበራዊ የመገናኛ ብዙሃን በኦሮሚያ ተዘግተዋል በሚል የቀረቡ ዘገባዎችን አስመልክቶ የክልሉን መንግስት ምላሽ ይዘናል። የክልሉ መስተዳደር ቃል አቀባይና የካቢኔ አባል አቶ ፈቃዱ ተሰማ ለዘጋቢያችን እስክንድር ፍሬው እንዲህ ብለዋል።
አቶ ፍቃዱ፣ የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? እናንተ የምታውቁት ነገር አለ?
በዚህ ማህበራዊ ድረገጾች ያው እኛም እንጠቀማለን። እኛ መጠቀም ከቻልን ለእኛ ብቻ አይሆንም ለሁሉም ይሆናል የሚል ነገር ነው ያለኝ። ያው በአጠቃላይ የስልክና የኔትወርክ መቆራረጥ እንዲሁም ደግሞ የማብራት መቆራረጥ እንዳለ ይታወቃል። ህዝቡም ያውቃል፣ እኛም እናውቃለን። ችግሩን ለመፍታትም መንግስት እየተረባረበ ነው። አንዳንድ ቦታዎች አጠቃላይ መስመሮቹን የመቀየር እንደዚህ አይነት ስራዎች ይኖራሉ። እንደዚህ አይነት ሊያጋጥም ይችላል ማለት ነው። ግን ኢንቴንሽናሊ የሚቋረጡበት ሁኔታ ይኖራል ብለን አንገምትም።
ሆነ ተብሎ ትዊተር፣ ፌስቡክ፣ አሁን ለምሳሌ ብሉምበርግ የተባለው ዓለም አቀፍ የዜና ወኪል በቅርቡ ያሰራጨው መረጃ ኦሮሚያ ውስጥ አንዳንድ አካባቢዎች የትዊተር እና የፌስቡክ ሌሎች ማህበራዊ መገናኛ ዘዴዎች አይሰሩም የሚል ዘገባ ወጥቶ ነበር።
ዘገባው ትክክል ነው ብዬ አላስብም። እኔ እስከማውቀው ድረስ እንደ ክልል መንግስት ቃል አቀባይ ሆን ተብሎ በዚህ ደረጃ የሚደረግ ነገር የለም።
አቶ ፍቃዱ ተሰማ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እንደዚሁም የካቢኔ አባል፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። እኔ
Alright, everybody out there, this is Gambino VOA.
Gambino VOA.
Everybody, cuenta! Cuenta!
የጋቢና ጉዞ ይቀጥላል። ሰሞኑን ሲያነጋግር የቆየ አንድ ርዕስ እናምጣ። የኢትዮጵያ መንግስት ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር መዋሉንና ሊያመልጡ የሞከሩትንም መግደሉን የሚዘረዝረው ዜና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲዘገብ አብሮ ተያይዞ የወጣው የጦር መሳሪያ ምስል በ2004 ዓመተ ምህረት በኢራቅ ፋሉጃ ግዛት የተማረከ እንደሆነ እንዲሁም የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ድረገጽ ላይ ይኸው ምስልና የአዋሽ ወልዲያ ሐራ ገበያ ዋሻ ነው በሚል ካሊፎርኒያ የሚገኘው ዴቪል ስላይድ ታነል ፎቶ በመሆኑ በማህበራዊ ድረገጾች በመታወቁ ሁለቱም ተቋማት ፎቶዎችን ከገጻቸው ላይ አንስተዋል፣ ይቅርታም ጠይቀዋል። ባልደረባችን ጽዮን ግርማ እንዲህ ያሉ ስህተቶች ምን ያሳያሉ፣ ከጋዜጠኝነት ሙያ አንጻርስ ምን መልእክት ያስተላልፋሉ ስትል በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ መምህር አቤል አዳሙንና በዩናይትድ ስቴትስ ኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የዶክትሬት ተማሪ እንዳልካቸው ኃይሌን አነጋግራለች። በአቤል እንጀምር።
እንግዲህ ያው ስህተቶቹ ይፈጠራሉ፣ ግን ምንድን ነው በአጠቃላይ ማየት የምንችለው ነገር በተለያየ ምክንያት ስህተቶቹ ሊፈጠሩ ይችላሉ። ግን የመጀመሪያ የነበረውን የታማኝነት ነገር ከዛ በኋላ በማረሚያው ለማስተካከል ጊዜ ይፈጃል። በተለይ ደግሞ እንደ ኢትዮጵያ ባለ ማህበረሰብ ውስጥ እውነት መልሶ ለማግኘት ራስን በጣም ይከብዳል። ግን በቅድሚያ እንደ መጠንቀቅ የሚያስፈልገው ስህተቶችን ባለመስራት መሞከር ነው። ከዛ በኋላ ግን የነበረን ወደ ነበረው ለመመለስ በጣም ጊዜ ይፈጃል እና በእኛ ማህበረሰብ በተለይ በአፍ ብዙ መረጃዎች በሚተላለፉበት ሀገር ላይ ይህን ነገር ለመመለስ በጣም ጊዜ ይፈጃል ነው የሚለው።
ወደ እንዳልክ ልመለስ እና እንዳልክ፣ እንግዲህ ይሄ ከዜናው ጋር አብሮ ተያይዞ የወጣ ነው እና ዜናውንስ ምን ያህል እንደዚህ ከፎቶ ጋር አብሮ ሲሄድ ዜናውንስ ምን ያህል ታማኝነት እንዲኖረው ያደርገዋል? ለምሳሌ ኤርትራ ሲገቡ አሸባሪ ድርጅቶች የተማረከ የጦር መሳሪያ ነው ለሚል ዜና ማጀባን የቀረበው እና እንደዚህ አይነት ስህተቶች እንደዚህ ለዜናውስ ምን ያህል
እንግዲህ መሰረታዊ ጥያቄን ያነሳሽው አሁን እንግዲህ ዜናውና አብሮ ተሰራጨው ምስል ምን ያህል ዜናውን ታማኒነት ይጎዳዋል ለሚለው ዜናው ከፍተኛ ጥርጣሬ ውስጥ ይገባል ማለት ነው። እኔ እንግዲህ ይሄ መሰረታዊ የሆነ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መሰረታዊ የሆነ መረጃን ሙሉ በሙሉ በራሳቸው ተቆጣጥረው ለማስተላለፍ ካላቸው ፍላጎት የተነሳ የሚመጣ ስህተት ነው ብዬ ነው የማየው። አንደኛ ዜናው ራሱ ከባድ ጥርጣሬ ውስጥ ይከተዋል። ሁለተኛ ከዚህ በፊትም በተደጋጋሚ በመንግስት ሚዲያዎች በኩል የሚሰራጩ መረጃዎች ተአማኒነታቸው ምን ያህል ነው የሚል ጥያቄ ያስነሳል ማለት ነው። እና ይሄ በጋዜጠኝነት እንግዲህ መሰረታዊ ስህተት ነው። ይቅርታ ጠያቂው ራሱ ይቅርታ አይመስልም። የተሳሳቱ መረጃዎቹ የተሳሳቱት ዜናዎቹ ናቸው የተሳሳቱት ወይስ ምስሎቹ ናቸው የተሳሳቱት? መረጃውን ያስተላለፍነው ስዕሎቹን ብቻ ነው የሚመለከተው ወይስ ዜናውም ራሱ የተሳሳተ ነው የሚለውን አይገልጽም ማለት ነው። እና ይቅርታው ራሱ ሙሉ ይቅርታ አይደለም። እና
አቶ አቤል እዚህ ጋር ለሞያው ያለውን ክብርስ ምን ያህል ይጎዳዋል እንደዚህ አይነት መረጃዎች ሲሰራጩ?
ያው በትክክል ነው ይጎዳዋል፣ ምንም ጥያቄ የለውም። ምክንያቱም አንድ ሚዲያ ትክክለኛ ሚዲያ ወይም ደግሞ ሚዲያ የሚሰራው ህዝብን ለማግኘት ነው፣ ለህዝብ መረጃ ለመስጠት ነው። ህዝቡ ደግሞ ያንን ሚዲያ ለመከታተል ሚዲያውን ማመን አለበት መጀመሪያ ላይ። ስለዚህ እንደዚህ አይነት የስሳቱ መረጃዎችን ሲያወጣ ሚዲያ ታማኝነትም ይጠፋል። እንደገና ደግሞ በደንብ አስቦበት ምንጮቹን አረጋግጦ ታማኝ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው። እና ይሄ ለሚዲያውም ለራሱም በጣም አስቸጋሪ ነው፣ ሙያውን ያበላሸ ነው የሚሆነው። ምንም ጥርጥር የለውም። ከዛ አንጻር ስናየው ምንም የሚያጠያይቅ ነገር የለውም። የሰው ባለቤትነት የነሱ አይደለም፣ የሰሩበትም አይደለም። አስቸጋሪ ነው። እንደውም መጠየቅ ያለበት ነው ሚዲያው ከየት አምጥቶ መጀመሪያ እንደሰራ ሁሉ መታወቃል። ለምን አለማም እንደተካሄደ አይታወቅም። ምክንያቱም በእርግጠኝነት ሚዲያው ላይ ያሉት ሰዎች ዘመኑ የቴክኖሎጂ መሆኑንና ይሄ የሚያሰራጩት ዘገባ በዓለም ላይ እንደሚሰራጩና ይሄኛ የነሱ ያልሆነ ነገር በየትኛውም ዓለም ባለቤቱ እኔ ነኝ ማለቱ እንደማይቀር የሚገነዘቡት ይመስላል።
እዚህ ጋር ወደዛው ወደ እንዳልከ መመለሴ በፊት አሁን ያለንበት ዘመን መረጃ ፍሰቱ በጣም ቀላል ነው። ሰዎች መረጃ ማረጋገጥ የሚችሉበት መንገዱን በጣም ቀላል ነው። ለምሳሌ እንደዚህ አይነት ፎቶዎች ሲገኙ ይሄ ፎቶ መጀመሪያ ላይ ፖስት ያደረገው ማን ነው፣ የት ነው የሚለው የሰከንዶች ስራ ነው። የሶስት የአራት ሰከንዶች ስራ ነው እንደዚህ አይነት ነገሮችን ማረጋገጥ ስህተትም ተሰርቶ ከሆነ እና ምን ይመስላል የመንግስት በመንግስት እንግዲህ በትልቅ በጀት የሚንቀሳቀስ የሚዲያ ተቋም ነው እና በዛ ተቋም ውስጥ የሚሰሩት የመንግስት ሰዎች ወይም የመንግስት ጋዜጠኞች ወይም ይሄን ስራ የሚያከናውኑት ሰዎች ስልጠና ምን ይመስላል፣ ችሎታቸውስ ምን ያህል ነው የሚለውን ጥያቄ ምን አይነት መልስ ያሰጠዋል?
በመሰረቱ አሁን ከሙያው ነው የምናየው። አንድን ነገር ለመገምገም ከሚሰራጩት መረጃዎች ከሚተላለፉ ነገሮች ነው የምናየው። እና አሁን ይህ አንዳንድ መረጃ የተያዘውን ነገር ስንመለከተው ሰዎቹ ወይም አሁን እንደተባለው በዲጂታል ዘመን አንድን ምስል በራሱ ኮድ ገብቶ የትንጋይ ማን እንደሆነ ለማወቅ እንደሚቻል አያውቁም ማለት ነው ብዬ ነው የምወስነው። ወይም ደግሞ ህብረተሰቡ ምን ያህል በዘመናዊ መረጃ መጥቆ እንደሄደ ግንዛቤ የላቸውም እዛ ቦታ ላይ ያሉ ሰዎች። ይህን የመልስ ሊሆን የሚችለው
የጠፋ ሲገኛው ካለው የተከፋም ስኳ ያለው የደነቀኝ ግራ ይገባል።
ስምን ማን ያወጣዋል? ለምን ሼክስፒር ምን ነበር ያለው? ከስም ምን አለ? ጽጌረዳ አበባ ጽጌረዳ ባትባል ግሩም መዓዛዋ በስሟ ይጠፋ ነበር ይላል በሮሚዮና ጁልየት። የሀገራችን ሰው ደግሞ ስምን መላክ ያወጣዋል ብሎ የለም። ለማንኛውም መስታወት አድራገው ስለ ስም የምትለው አላት።
መቼም ልጅ ስለ መውለድ ሲታሰብ የሚጠራበትንም ስም ማሰብ ግድ ነው። በሀገራችን ህጻናት ከተወለዱበት ቦታ ጊዜና ክስተት ጋር በማያያዝ ስያሜን ለልጅ ማውጣት የተለመደ ነው። ከተወዳጅ ንጉሥ ስም ጀምሮ የጀግኖችን ስም ለልጅ ማውረስ የነበረ ነው። ከጦርነት ድል በኋላ ከማሸነፍና ከመግዛት ጋር የሚወጡ ስሞችም ብዙ ናቸው። እንደ ጌታቸው፣ ግዛቸው፣ ድፋባቸው፣ አሸናፊ የመሳሰሉትን ማለቴ ነው። የስም ነገር ሲነሳ በኢትዮጵያ በተለይም በጎጃም አካባቢ የተወለዱ ልጆች ከአባትና ከአያቶቻቸው ስም ጋር ተያይዞ ታሪክ የሚናገር ስም መስማት ብርቅ አይደለም። እንደ ምሳሌ ለመጥቀስ አንድ የቪኦኤ ባልደረባዬን የሚያውቀው የሚያስገርም ስም ካለ እንዲነግረኝ ስጠይቀው በአንድ ወቅት አብሮት ይሰራ የነበረ ሰውየው የተባለ ሰው እንደሚያውቅና ከአባትና አያቱ ስም ጋር በአንድ ላይ ሲጠራም ሰውየው ሀሳቡ ሰመረ እንደሚባል ነግሮኛል። ስሞች ከጊዜና ከክስተት ጋር የተያያዙ ናቸው። ለምሳሌ በደርግ ስርዓተ መንግስት ጊዜ አብዮት፣ ትግላችን፣ ነጻነት፣ ድሉ፣ መስከረም የመሳሰሉት ስሞች በጣም የተለመዱ ነበሩ። አንዳንድ እውነት ቀመስ አፈ ታሪኮችን ስንመለከት አንድ ከበረ የተባለ ሰው ልጆቹን አብዮት ከበረ፣ መንግስቱ ከበረና ወዛደር ከበረ ብሎ ይሰይማል። የደርግ መንግስት ሲወድቅና ስሞቹ ሩቅ እንደማያስገዱት ሲያውቅ ስሙን በፍርድ ቤት ይቀይራል። ከከበረ ወደ ቀለጠ። እናም የልጆቹ ስም አብዮት ቀለጠ፣ መንግስቱ ቀለጠና ወዛደር ቀለጠ ሆናሉ። ይህን ካነሳን በዚህ ዘመን እርግማኑም አብዮት ይንሳ ነበራሉ። በአንድ ወቅት አንድ ማሙድ አመዴ የተባሉ ሰው ታዋቂው ጋዜጠኛ ጳውሎስ ኞኞን የአባቱን ስም ኞኞ ብሎ ስም ምን ትርጉም ይሰጡታል ብለው ቢጠይቁ ማሙድ ብሎ ስምስ ምን ይሉታል ብሎ መልሶላቸው ነበር። በዚህ በዩናይትድ ስቴትስም አዲስ ለተወለደ ልጅ ከሚኖረው ወቅታዊ ክስተት ጋር አያይዞ ስምን ማውጣት የተለመደ ነው። በአሁኑ ሰዓት እየተከናወነ የሚገኘው በየአራት አመቱ በሚካሄደው የፕሬዝዳንታዊ ምርጫ ላይ የሚቀርቡ ተወዳዳሪዎች በህዝብ ዘንድ መወደዳቸውን የሚያዩበት አንዱ መንገድም ነው ስም። የኒውዮርክ ታይምስ ጋዜጣ እንደዘገበው እንደ አውሮፓውያን አቆጣጠር በ2015 የተወለዱ ህጻናት አሜሪካውያን እንደ ከዚህ ቀደሙ ለተመራጭነት የቀረቡትን የተወዳዳሪ ስሞች መጠሪያቸው አልሆነም። ማለትም በ2016 የፕሬዝዳንትነት ምርጫ ለመጨረሻ ውድድር የቀረቡት ባርኒ ዶናልድ ወይም ሂላሪ የተሰኘው መጠሪያ ወላጆች ለልጆቻቸው አላወጡም። የቬርሞንቱ ሴናተር ባርኒ ሳንደርስ አብዛኛዎቹ ደጋፊዎች ወጣቶችና አዲስ ትዳር መስራቾች ናቸው። እናም በርካቶች ለባርኒ ካላቸው ፍቅር የተነሳ ልጆቻቸውን በሳቸው ስም ይሰይማሉ ተብሎ ተጠብቆ ነበር። ቁጥሩ ከተጠበቀው በታች ቢሆንም 160 አዲስ የተወለዱ ህጻናት የባርኒን ስም ዘንድሮ ወስደዋል። እንደ አሜሪካ ሶሻል ሴኩሪቲ አስተዳደር ዘገባ እንደ አውሮፓውያን አቆጣጠር በ1980ዎቹና በ1990ዎቹ የሂላሪ ክሊንተን ባለቤት ቢል ክሊንተን የአሜሪካ ፕሬዝዳንት በሆኑበት ጊዜ ማለት ነው 1500 ህጻናት በ1992 ዓመተ ምህረት ብቻ ሂላሪ የሚል ስም ወጥቶላቸዋል። ይሄ ቁጥር በ1994 ወደ 408 አዘግዝቆ ባለፈው አመት 136 ህጻናት ብቻ በዚህ ስም ተሰይመዋል። ባለፈው አመት ደግሞ በ2015 ዓመተ ምህረት ማለት ነው ለፕሬዝዳንትነት ምርጫ በቀረቡት በዶናልድ ስም የተሰየሙ 690 ህጻናቶች እንደደረሱ ተዘግቧል። ፕሬዝዳንት ባራክ ኦባማ በተመረጡበት እንደ አውሮፓውያን አቆጣጠር 2009 ዓመተ ምህረት የተወለዱ 100 ህጻናትም ባራክ የሚል ስያሜን ተሰጥቷቸዋል። በእኛም ሀገር በብዛት አሁን ከሚታየው የኑሮ ሁኔታ ጋር በተያያዘ የሚወጡ ስሞችን ሳፈላልክ በእውነት የተደረገ መሆኑን ማረጋገጥ ባልችልም የቻይናውያንን መብዛት ለማሳየት ቻይና ፍቅሩ፣ የግንባታውን ብዛት ለማሳየት ልማቱ ፈጠነ፣ የኢትዮጵያ ቴሌኮሙኒኬሽንን ውድነት ለመግለጽ ቴሌነሽ ብዝብዝ፣ ስለ አባይ ግድብ ቦንድነህ አባይ፣ መብራት በትክክል ካለማግኘት ጋር በተያያዘ መብራት ብርቁ፣ በርካታ እኒህን የመሳሰሉ መጠሪያዎች እንደ ኑሮ ውድነ፣ ብሩ ባይከዳኝ፣ ደሞዝ ስሜነ፣ ሞላልኝ ጎርፉ መጠሪያዎች በብዛት ተሰምተዋል አሉ።
ስሜ ልንገራችሁ ስሜ ማነው?
ሄኖክ፣ ይህን ስምን ካነሳን አይቀር አሁን ስመጣ የሰማሁት ልንገረ፣ አባትየው ምሳሌ ነው አሉ ስሙ።
ምሳሌ
ለልጁ ማን ብሎ ቢያወጣ ጥሩ ነው?
በእውነት ምሳሌ
ለ ብሎን ያወጣው
ለምሳሌ
ለ አንድ ፊደል ለ እና ለምሳሌ
የአያታቸው ስም ማን ይሆን?
እንግዲህ እሱን እንጠያይቃለን። እንግዲህ የዛሬ የጋቢና ጉዟችን በዚሁ ተጠናቋል። አድማጮቻችን
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን፣ ሀሽታግ ጋቢና ቪኦኤም በመጠቀም
ስናስተናግዳችሁ ያመሸ ነው። እኔ መስታወት አድረገውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ቪኦኤ ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።